ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 ሜጋሄርዝ ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ሐምሌ 23 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና ጀምራለን። በማስከተልም የመፍትሄውን መንገድ ባናደፈርሰው ይመረጣል በሚል ርዕስ ከዝግጅት ክፍላችን የቀረበ ጽሑፍ እናሰማለን። የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ ድምጽ ዴሞክራሲያ የተለያዩ የፖለቲካ ጽንሰ ሐሳቦችን በመተንተን ህዝብ የመገናኛ ብዙሃን በያዙ የፖለቲካ መሃይሞች እንዳይወናበድ የበኩሉን አስተዋጽኦ አድርጓል። ኢሃፓ የሽግግር መንግስት ሲል ምን ማለት እንደሆነ ከተነተነባቸው አንዱ በጥቅምት ወር 2009 ዓመተ ምህረት የወጣው የዴሞክራሲያ እትም ነው። ይህን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ አሸጋጋሪ ኮሎኔሎች አደናጋሪ ሹም ውሉን የሳቱ ዜጎች በዚህ ርዕስ በተከታታይ በሰሞኑ አዲሱ ሹም በሰሜን አሜሪካ ተዘዋዝሮ በተናገራቸውና ባሰማቸው አቋሞች ላይ ትችቶችን እናቀርባለን። የሽግግር ሂደትን ሲቃወም ኢህአዴግን አጠናክሬ አስቀጥላለሁ ሲል ወዘተ ሲጨበጨበለት ታይቷል። ዜጎች ሁሉ ወየኑ ማለት ባይቻልም መርዶ ሲነገራቸው እልልታ አጠያያቂ መሆኑ አልቀረም። ያለፈው ኮሎኔል ጊዜያዊ ህዝባዊ መንግስትና ሽግግር ሲባል እንደ ዘንድሮው ደርግ የበላይ ሆኖ በራሱ ወደሚፈልገው አሸጋጋሪ ይሆናል ብሎ የት እንዳደረሰን ለኖርነው ለምናውቀው አሳሳቢና ልንታገለው የሚገባን ሁኔታ ተከስቷል። ሹሙ ከዜጎች ጋር ጥልቅና ገንቢን ውይይት ማድረግ ሳይሆን መደስኮርና ጭብጨባን የመረጠ መሆኑን አሳይቷል። የደርግና የወያኔን ጸረ ኢህአፓ ዘመቻም ስለደገመ የምንመልስለት ይሆናል። አዲሱ ሹም የፖለቲካ ብስለት እንደሚያንሰውም ስለ ሽግግር ሂደት በተናገረው ራሱን አጋልጧልና መለስ ብለን የሂደቱን ይዘትን መግለጥ እንዳለብን ተገንዝበናል። የዜጎች ባፈተታቸው ይዘት ሆነ ቁጥር የመደራጀት መብታቸውንም ተጋፍቶ ቁጥር ቀንሱ ተዋሃዱ ማለቱ ራሳቸው በአገር ቤት ያላደረጉትን ስህተቱንና ምን አቅዶ እንዳለም አጋልጦታል። የኢሃፓን ስም በህገወጥ የሚጠቀሙ ከታሪክ ትቢያ የወደቁ አንጃዎችም ከአዲሱ ሹም ጫማ ስር ወድቀው ራሳቸውን ዳግም ሲያሰድቡ ታዝበናልና ለረጩትም ሐሰት ምላሽ መስጠት መገደዳችን አልቀረም። አዲሱ ሹምና ጓደኞቹ እነዚህን አንጃዎች እስራቸው ሊኮለኩሉ ከማሰባቸውን በተጨማሪ በኢሃፓ ስም በሀገር ቤት ሌላ ኢሃፓንን ባይ ቡድን ሊፈለፍሉ መዘጋጀታቸውንም በዚሁ አጋጣሚ አንስተን ኢሃፓ አንድ ነው፣ በስሙ የሚነግዱ ሁሉ ይጋለጣሉ፣ ዳግም ከታሪክ ቁሻሻ ይጣላሉ እንላቸዋለን። ተጽፎ የሚሰጠውን መልእክት ማስተላለፍ ስራው የሆነው አዲሱ ሹም የስራው ቀደም ተከተል የጠፋው መሆኑ በግሃድ እየታየ መጥቷል። የገለማውን ስርዓት አድሶ ቀጣይ ከመሆን ሌላ ምንም ቀና ሚና እንደማይኖረውም ከወዲሁ ግልጽ ሆኗል ማለትም ይቻላል። የሟች ኢንጂነር ስመኝን ጉዳይ ማንሳት መፍራቱም አነጋጋሪ መሆኑ አልቀረም። የጸጥታ ኃይሎቹ በአዲስ አበባ ቀባሪውን ሲያጠቁ እንኳ ጸጥ እንጂ ሌላ ምንም ያለው የለም። ጠባቡና ዘረኛው በአያሌ ወንጀል ተጠያቂ የሆነው ጓደኛው ለማ መገርሳም ህዝባችንን አልሰለጠነም መሃይም በሚል ሊወርፍ የጣረውንም የምንመልስለት ይሆናል። የነገ ሰው ይበለን። አሁን ወደ ዜናው።
እሁድ ሐምሌ 22 ቀን የመሐንዲስ ስመኘው በቀለ ቀብር አዲስ አበባ የሚገኘው የመንበረ ጸባኦት ቅዱስ ሥላሴ ቤተክርስቲያን የተፈጸመ ሲሆን በመስቀል አደባባይ በተደረገው ያሸኛኘት ስነ ስርዓት ላይ ቁጥሩ በአስር ሺዎች የሚገመት ህዝብ ተገኝቶ የነበረ መሆኑ ታውቋል። በመሐንዲስ ስመኘው አገዳደል ከመጠን በላይ ተበሳጭቶ የሚገኘው ወገን በወቅቱ ከፍተኛ ሐዘኑና ተቃውሞውን ገልጿል። በየፖሉ የተሰቀለውን የወያኔ ባለኮከብ ባንዲራ በማንሳት በምትኩ ነባሩንና ምንም ምልክት የሌለበት ሰንደቅ ዓላማ ከመስቀሉ በላይ አገዛዙ ዲሞክራሲያዊ አይደለም፣ ገዳዮቹ ለፍርድ ይቅረቡ የሚሉ መፈክሮችን ሲያስተጋባ እንደነበር ተስተውሏል። የጸጥታ ኃይሎች አስለቃሽ ጋዝ በቀጥታ ወደ ተሰበሰበው ህዝብ በመተኮስ ሰልፈኛውን ለመበተን በወሰዱት እርምጃ በርካታ ዜጎች ጉዳት የደረሰባቸው መሆኑንና እንዲሁም ወደ ሆስፒታል መወሰዳቸው ተነግሯል። በአዊ ብሔረሰብ አስተዳደር በፈንዲቃ ከተማ ናሪዎች በተደረገ የተቃውሞን ተከታትሎ በተተኮሰው ግጭት ቢያንስ 3 ሰዎች ሕይወታቸውን ማለፍ ከዓይን እማኞች ለማወቅ ተችሏል። የመሐንዲስ ስመኘው የቀብር ስነ ስርዓት እንዳንከታተል ሆን ተብሎ መብራት እንዲጠፋብን ተደርጓል በማለት በቁጣ ተደሳስተው አደባባይ በመውጣት ተቃውሟቸውን ሲያሰሙ የነበሩ ዜጎችን ለመበተን የጸጥታ ኃይሎች በወሰዱት እርምጃ ጉዳት ሊደርስ ይችላል መሆኑ ታውቋል። ከተማዋ ተደጋጋሚ የመብራት መጥፋት ችግር እንዳለባትና ህዝቡም በመሬት ተቃውሞ ሲያሰማ የቆየ መሆኑ ይነገራል። በዛሬው ቀን በደቡብ ኢትዮጵያ በኮንሶ ወረዳ የሚኖረው ህዝብ ከዶከቱ ከተማ ተነስቶ መዳረሻውን በኮንሶ ከተማ ካራት ስቴዲየም በማድረግ በድጋፍ ስም ከፍተኛ ሰልፍ ያደረገ ሲሆን 3600 ሜትር ርዝመት ያለው ኮከብ አልባ ሰንደቅ ዓላማ በመያዝ ያለውን ስሜትና መልእክት አስተላልፏል። የኮማንድ ፖስት ሹመኞች ከህዝብ ጫንቃ ላይ ይወረዱ፣ የኢንጂነር ስመኘው ገዳዎች በአስቸኳይ ለፍርድ ይቅረቡ፣ የኮንሶ ህዝብ በዞን የመደራጀት ጥያቄ ይመለስ የሚሉና መሰረታዊ የሥርዓትን ለውጥና የአካባቢውን የአስተዳደር ችግሮች መፍትሄ የሚጠይቁ መፈክሮች ተይዘው እንደነበር ለማወቅ ተችሏል። ባለፈው ሳምንት ይኸው ሰልፍ እንዲካሄድ ተጠይቆ የአካባቢው ባለስልጣን በአሁኑ ወቅት ትኩረት የሚሰጡበት ለተፈናቀሉ ዜጎች ብቻ መሆኑን በመግለጽ መከልከላቸው የሚታወቅ ሲሆን የዛሬው ሰልፍ ከአስተዳደሪዎቹ ፍቃድ ውጪ የተደረገ መሆኑን አለመሆኑም አልታወቀም። እሁድ ሐምሌ 22 ቀን 2010 ዓ.ም ምረት በደቡብ ሱዳን ከተማ በጁባ ውስጥ የንግድ ሱቆች አቋቁሞ ሲሰሩ የነበሩ ሁለት ኢትዮጵያውያን ባልታወቁ ሰዎች የተገደሉ መሆናቸውን ሚያ ሚሌ ሚዲያ የተባለ የደቡብ ሱዳን ዜና ተቋም ገልጿል። ገዳዮቹ በወታደራዊ መኪናዎች ወደ ሱቅ መሄዳቸውና ከግድያውም በኋላ በሱቁ ውስጥ የነበረውን ገንዘብና ሌሎች ቁሳቁሶች የዘረፉ መሆናቸው ታውቋል። የግብጽ የኦርቶዶክስ ቤተክርስቲያን ጽፈት ቤት እሁድ ሐምሌ 22 ቀን በሰጠው መግለጫ ከካይሮ በስተሰሜን ምዕራብ በሚገኘው ገዳም ውስጥ ይኖሩ የነበሩ አንድ ኤጲስቆጶስ ተገድለው የተገኙ መሆናቸውን ገልጸዋል። እኚህ አባ ኢፒፋኒዮስ በሚል ስም የሚታወቁ ኤጲስቆጶስ የገዳሙ ኃላፊ ሆነው ሲያገለግሉ የነበረ ሲሆን ስለ አሟሟታቸው መግለጫው አላብራራም። ስማቸው እንዳይገለጽ ይፈልጉ የግብጽ የጸጥታ ኃይሎች አባላት ለዜና ምንጮች በግል በሰጡት አስተያየት ግን ኤጲስቆጶሱ ማንነታቸው ባልታወቀ ግለሰቦች የተደበደቡና ጀርባቸው የተሰበረ መሆኑን ገልጸዋል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። የሶማሊያው ፕሬዝዳንት በኤርትራ ያደረጉት ጉዞ ሰኞ ዕለት የተጠናቀቀ ሲሆን ሁለቱ ወገኖች የዲፕሎማሲ ግንኙነታቸውን እንደገና ለማስቀጠል መስማማታቸው ተነግሯል። የሶማሊያው ፕሬዝዳንት ተባበሩት መንግስታት ድርጅት በሻባ ላይ የጣለው ማዕቀብ እንዲነሳ የጠየቁ ሲሆን የሻባያ መንግስትም በበኩሉ የሶማሊያን ነጻነት፣ ሉዓላዊነትና የግዛት አንድነትን እንደሚያወግዝ ተብሏል። ሁለቱ ሀገሮች ላለፉት 15 ዓመታት የዲፕሎማቲክ ግንኙነት ያልነበራቸው መሆኑን ታውቋል። በዚምባብዌ ተደረገው ብሔራዊ ምርጫ የመራጭ ቁጥር ካለፈው ከፍ ያለ መሆኑ ሲታወቅ በአብዛኛው በሰላማዊ መንገድ የተከናወነ መሆኑን ተነግሯል። ይሁን እንጂ በተለያዩ የምርጫ ጣቢያዎች የምርጫው ሂደት የዘገየ በመሆኑ በርካታ መራጮች ሰልፍ ላይ ለብዙ ሰዓታት ለመቆየት መገደዳቸው ታውቋል። በተቃዋሚ ተዋዳዳሪነት የቀረቡት ሙቭመንት ፎር ዲሞክራት ቼንጅ የፓርቲ መሪ ኔልሰን ቻሚሳ በምርጫ ጣቢያዎች ያለው መዘግየት ሆን ተብሎ የተደረገ ነው በማለት አገዛዙን ወንጅሏል። ከምርጫ በፊት በተደረገው የህዝብ አስተያየት መለኪያ ሙጋቤን የተኩት ያሆኑ ፕሬዝዳንት ባለስተኛ ቁጥር የሚበልጧቸው ሲሆን የምርጫ ውጤት በሚቀጥለው ቀናት ይገለጻልም ተብሏል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የመፍትሄው መንገድ ባንና እንደፈረሰው ይመረጣል። አድማጮቻችን የጽሁፍ ለመጀመሪያ ጊዜ በፍኖተ ዲሞክራሲ የተላለፈው ግንቦት 6 ቀን 2010 ዓመተ ምህረት ነበር። ራስ ሲመለጥና አፍ ሲያመልጥ አይታወቅም ተብሏል። አፍ ሲያዳልጥም እንዲሁ ነው። ጠቅላይ ሚኒስትር ተብሎ የተሰየመው የወያኔ ሌተና ኮሎኔል ለቦታው ካበቁት ጀምሮ ነጋ ጠባ ልፈፋን ማፍዛቱን ታዝበናል። አጫፋሪ አድርባይ ምሁራን በዚሁ ያጅቡ ዘንድ የተቀጠሩለት የተቆለቆሉ ሲሆን ሹሙ ልፈፋ ማቆም ያቃተውም ይመስላል። የባጤ ቆጡን ይቀባጥራል ብንል ሀቅ ነው። ከቦታ ቦታ ሲዞር ሰው መስማት የሚፈልገውን ሲናገር የሚናገረውም ከተጨባጭ ሁኔታው ጋር ባይዛመድም ያጨበጨቡለትና ያመኑትም ቢያንስ ባለፈው ሰሞን ጥቂት አልነበሩም። ከጊዜ ወደ ጊዜ ግን ቢከፍቱት ተልባ መሆኑ አልቀረም። ለአማራው ህዝብ የተቆረቆረ መስሎ ሲለፍፍ አማራው በቤንሻንጉል ተፈናቅሎ ደጃጋሪ ሆኗል። ወያኔም በአዴንም ምንም እርዳታ አልሰጡትም። የወያኔ ጸረ አማራነት ህልውናውን አስከብሮ ቀጥሏል። ስንቱ ድሃ ከቤቱ ተፈናቀለ። ይህ አዲስ ሹም ከመጣ በኋላ በሺዎች ዜጎች ታስረዋል። በአዲስ ግብረስየል ተጧጥፎ ተስፋፍቶ አለ። የሰብአዊ መብት ረገጣውም እንዲሁ። ለነጋዴዎች ባደረገው ንግግር ባንድ በኩል የሚመለከታቸውን ያበረታታ ሲመስል በሌላ በኩል ደግሞ ማስፈራሪያ አዘል የመሰለው ንግግሩ ብዙዎችን አደናግሯል። ኢትዮጵያ የሚለው ድግግሞሽ ይቻገር በማለት ተቆጥቦ ከነበረው ከሟቹ የውያኔ አለቃ ሲነጻጸር የተለየ ቢመስልም በተጨባጭ ከንቱ ነው። ኢትዮጵያን ያደሟትና የጎዷት ሁሉ ኢትዮጵያ እያሏት ወደድናትም እያሉ የነበሩት ናቸው። ሐራሬ የፈረጠጠውን ፋሽስት ኮሎኔል ያስታውሷል። አዲሱ ሹም ሌላ ደጋግሞ የሚለፍፈው እርቅ የሚለውን ይመለከታል። ፍትህ ጠያቂ ደሞችን ዜጎችን ከመከንቱ የሚቆጥረውን አቋሙን ሻላልሞ ሲያቀርብ አንዳንዶች ልክ ነው ወደፊት እንይ በሚል ሊታለሉለት መብቃታቸውም ታይቷል። ወንጀልን እየቀጠሉ እርቅን መስበክ አጓጉል ጮሌነት ነውና ጨርሶም የምንቀበለው ወይም የሚያታልለል ሊሆን አይችልም። በቀይ ሽብር የተነሳ ከ30 ሺህ ያላነሱ ስደተኞች አሉና ወደ አገራቸው ይመለሱ አለ አዲሱ ሹም። ኮሎኔል መንግስቱ ሳይቀር ይቅርታ ተደርጎለት ተመልሶ በአገር ይኖር እስከ ማለትም ደርሷል። ይህ አሁን በእውን ይቅርታን ሰበካ ነው ወይስ በሟቾቹ ደም በሰማት ላይ መቀለድ? በአገራችን የእርቅ ባህል አለ፣ ልክና መንገድ ግን አለው። ፋሽስቶቹ አንድ ትውልድ ያህል ጨፍጭፈው አሁንም ቅንጣትም አላጠፋንም ብለው እየደረቁ ይቅርታ ይደረግላቸው ማለት ሁኔታን ለራስ ማመቻቸት ነው የሚል ነው ትርጉሙ። ወያኔ በወንጀሉ እንዳይጠየቅ ጥርጊያ ለማዘጋጀት የራስንም በደም መነከር ሸፋፍ ነው ለማለፍ። የእርቅ ሂደት በደቡብ አፍሪካ የተባለው ውጤት እንዳላስገኘ አሁንም ለነጮች የሚበጅ ስርዓት ሰፍኖ መቀጠሉ የሚታይና የሚታወቅ ነው። ቢሆንም እንኳ ጨቋኙ ስርዓት ወድቆና ተተክቶ የተሞከረ ሂደት ነው። ወያኔ በስልጣን ተሰይሞ ሲበደል የቆየን ህዝብ የመብቱ ባለቤትነት ባልተረጋገጠበት ይቅርበል ብሎ ማስጠቃት ማስበላት የህዝብ ወገን መሆን አይደለም፣ ለአፈጮማዎች ሰለባ መሆን ነው። ዛሬ ምሁር በሉን ባዮች የሹሙን ስም እያነሱ ውዳሴ ቢያሰሙም የሚያረጋግጡት ምሁርነታቸውን ሳይሆን አድርባይ መሐይሞች መሆናቸውን ብቻ ነው። እርቅ መልካም ነው። መቼና እንዴት ማለት ደግሞ ተገቢ ነው። በቂም በቀል ወደ ጉዳት አለማምራትም ደግ ነው፣ ይመረጣል። ሁሉም ግን የወያኔን ስርዓት መወገድ ማክተም የግድ ይላል። ነፍሰ ገዳዮች በስልጣን ተቀምጠው ከነሱ ጋር የሚደረግ ይቅር ይቅር የለም። ዛሬም የህዝባችን ደም በየአቅጣጫው እየፈሰሰ ነው። በግፋቸው ቀጥለዋል እንጂ አደብ ገዝተው ከህዝብ ሊታረቁ በትንሹም ሲጥሩ አልታዩም። እርቅም ቢሹም ለውጥን ይሹ ነበር። የህዝብን ፍላጎት ሊያሟሉ በሞከሩ ነበር። አንዱን መጋዣ በሌላ ቀይረው ይህን በል ይህን ለፈፍ ብለው ሊያደናግሩና በግፋቸውም ሊቀጥሉም ባልወሰኑ ነበር። ከህዝብ ለመታረቅ መውሰድ ያለባቸውን እርምጃ መውሰድ በጀመሩም በቻሉም ነበር። ሁሉን የፖለቲካ እስረኞች ፍቱ ሲባሉ እንኳን ሁሉን ሊፈቱ ተጨማሪ ሺዎችን አስረዋል። የህዝብን መብት አክብሩ ሲባሉ ህዝብን አፈናቅለዋል፣ ብዙዎቹን ገለዋል፣ ዘረኝነቱ ተፋፍሟል። ይህ ታዲያ እርቅን ይጋብዛል ወይስ የከረረ ትግልን? የሹሙ አፍ ጤፍ ሲቆላ ምጣዱ ግን አልተሟሸም፣ መሶቡም ባዶ ነው። እስረኛ በውጭ አገሮች አስፈታሁ የሚለውም የፖለቲካ እስረኞችን የሚመለከት አይደለም፣ ድለላ ነው። የአባያ ምልክቱ አንደበቱ ነውና ሰውየው ልፈፋ ባበዛ ቁጥር ሐሰተኛነቱ መጋለጡ የግድ ይሆናል። የተናገረው ሐቅ ቢኖር ማለትም አለቆቹ የሚያዙትን መቀሌ ላይ ነፍሰ ገዳዩን መለስን ሲያወድስና የትግራይ ህዝብን ወርቅነት ለኛ ለቆርቆሮዎቹ ሲነግረን ነው። የሰላምና እርቅን ጎዳና ዘግቶ የከረመው ወያኔ ዛሬ አለ ምክንያት ይከፍተዋል ብለን ማመን ያቀተናል። ዋናው ችግር ከመሰረቱ ነው። ከፍቷል ብለን ለማመን ህሊናችንን ገለን ተደናቁረን አዲስ ሹም ወያኔ አይደለም ብለን ማመን ይኖርብናል ማለት ነው። ይህን አይነቱ መጃጃል አገራችንን ከዚህ ቀደም አስበልቷልና ዛሬ ደማችን እየፈሰሰ የምንደግመው አይደለም። የአጋዚና የልዩ ኃይል የወያኔ አገዛዝ አሁንም በስልጣን ላይ አለ። አለ የሚሉን በታሪክ የምናውቃቸው ሌንጫውያን ናቸው፣ ባንዳዎችና ሆዳሞች፣ ስልጣን ፈላጊዎች፣ ግለኞች፣ ስለ አማራ ፋሽዝም ሊያሳምኑን የሚጥሩ የታሪክ ቆሻሻዎች እንጂ አይኑን ከፍቶ ታሪክን አጥኖ የሚገኝ ወገንማ በምንም አይነት ከወያኔ ጡት ኢትዮጵያን የሚጠቅም ወተት ይገኛል ብሎ አይቃዥም። ለኃይለ ማርያም ጊዜ ይሰጠው የሚሉ ዛሬ ደግሞ ለዚህኛውም ጊዜ ይሰጠው ቢሉ ባንገረምም፣ ምነው ካለፈው ስህተታቸው ተምረው ጊዜን ለራሳቸውና ለዝምታ ቢሰጡ በተሻለ ማለታችን አይቀርም። ህዝብ የጠየቀው መሰረታዊ መብቶቹንና ዲሞክራሲን ነው። ህዝባዊ መንግስትን ነው። ወያኔ እርስ በርሱ ይፈራረቅብኛል አለም። ወደ ዲሞክራሲ ሀቀኛ ሽግግር ሂደት እውን ይሁን አለ እንጂ ወያኔ ራሱ መሃሪና ከሃሊ ሆኖ ምስሎቹን ይቀፈና እነሆ ሽግግር መጣ እርቅ ሰፈነ ይበለን ብሎ አልጠየቀም። ማነውስ ወያኔን ምህረት ሰጪ ያደረገው? ለጉባኤ ጠርቶ ማረድ ማሰር ልምዱ የሆነውን ወያኔስ ማን ሊያምነው ይጠበቃል? ነገሩ ከዋስትና ማግኘትም ያለፈ መሆኑ ግልጽ ነው። የሚፈሰውን የህዝብ ደም ጠቅጥቆ የተፈናቃዩ ታሳሪውና ግብረስየልን ተቀባዩ ወገንምባ አላይም ብሎ ማን ነው ከወያኔ ጎን የሚቆምና ራሱንም ወገኑንም የሚያዋርድ? በዚህ ልክስክስነት የኢትዮጵያ ህዝብ የሚጠበቅና የሚገኝም አለመሆኑ ግልጽ ነው። መፍትሄው ትግላችንን ማጠናከርና መቀጠል ነው። ለነገሩ ትግላችን አልቆመም፣ ግፉም አላበቃምና ህብረትን አጠናክሮ የጋራ ትግልን ከግብ ማድረስ የግድ ይላል። ግም ለግም አብርሃ ዝግሞች የሚሉትን መፍትሄ ውድቅነት በትግላችን ለማሳየት መቻል አለብን። ጸረ ወያኔው የጋራ ትግላችን ተፋፍሞ ይቀጥል። ኢትዮጵያን የሚታደጋት ህዝቧ ራሱ ነው። ድል ለኢትዮጵያ ህዝብ ትግል።
ዴሞክራሲያ የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ልሳን።
ቅጽ 42 ቁጥር 2 ጥቅምት ህዳር 2009 ዓመተ ምህረት የሽግግር ወቅት በማንኛውም የሥርዓተ ማህበር ልውውጥና ሂደት የሚተላለፍ ህብረተሰብ ተወደደም ተጠላ የሽግግር ወቅት የሚያስፈልገው መሆኑ አያከራክርም። ለዚህም በቂ ምክንያቶች ይኖራሉ። በቅርቡ የአገራችን ታሪክ እንኳ 3 ተጻራሪ ሥርዓቶች ባለፈው ግማሽ ምዕት ዓመት ሲለዋወጡ የተመለከትን ሲሆን በሥርዓቶች ልውውጥ መካከል ለተተኪው ሥርዓት መተላለፊያ ማስተናገጃና መቆጣጠሪያ ሊሆኑ የሚገባቸው በቂ ዝግጅቶችና መሰናዶዎች ሳይደረጉ ቀርተዋል። ሄጁን ማስወገድ እንጂ መጪው ምን እንደሚመስል እንኳ በቀጡ ሳይታወቅ በመታለፉ በሁሉም መስክ አገራችን መጎዳቷን ሁሉም ዜጋ የሚያውቀው እውነታ ነው። የዚህ ውጤትም የማቋረጥ ጸጸትና ቁጭት ሆኖ ቀርቷል። አርቆ ማሰባቀቶይ በግብታዊነት እጅን በእጅ ቆረጥኩት የሚያሰኝ ትካዜን ጥሎ ሄዷል። ያለፉት 3 ጽንፈኛ ሥርዓቶች የተፈራረቁት አንዱ ሌላውን በማስወገድና ስልጣኑን በመተካት ቢሆንም ህዝቡ የበይ ተመልካች በመሆን ተበደለ ተጎዳ እንጂ የመጻይ እድሉ ቀያሽም ሆነ የመብቱ ወሳኝ አልሆነም። ያንዳንዱ ሥርዓት ካንዱ ወደ ሌላው በሚተላለፍበት ወቅት የለውጡ ሂደት የፈጠረው ከፍተኛ ግርግር ህዝቡ የሚመኘውን የለውጥ ረድኤትም ሆነ በረከት እንዳያገኝ አድርጎታል። እድሉን ተነጥቋል። ተስፋው የምድረበዳ ውልብልቢት ሆኖ ቀርቷል። ያም በመሆኑ ሽግግሩ የጥቂት ስልጣን ጥመኞች ማርኪያ ሆኖ አልፏል። ህዝቡ ተሳታፊ ሊሆን ባለመቻሉም የብሩህ ተስፋ ድሉ ተሰናክሎ ቀርቷል። የዚያን ደምታ እስካሁን ድረስ አገሪቱን እያማቀቃት ይገኛል። ይህ ችግር በሶስቱም ተከታታይ ህዝባዊ አመጾች ተፈጽሟል፣ ተደጋግሟል። ከአጼው ሥርዓት እስከ ወያኔ አገዛዝ ተሰልሷል። በተለዋዋጮቹ ሥርዓቶች ሂደት ውስጥ ህዝብ የሥልጣን ባለቤትና ተጠቃሚ ባለመሆኑና የህዝብ ተሳትፎ ተግባራዊ እንዲሆን ባለመደረጉ የተጠበቀው የአገር ተስፋ መክኗል። 1. የ1966ቱ የካቲት ህዝባዊ አመጽ ሲፈነዳ የነበረውን ሥርዓት ለመለወጥ ተችሎ ነበር፣ ግን መተኪያው አልነበረም። በዘውዳዊ ያገዛዝ ሥርዓት የፖለቲካ ነጻነት በመታፈኑ የተጀመረውን ህዝባዊ እንቅስቃሴ አቅጣጫና መልካስ ይዞ ሊያስኬድ የሚችል ህጋዊነት ይዞ በይፋ የሚንቀሳቀስ የፖለቲካ ኃይል አልነበረም። በህቡ የተደራጁ የፖለቲካ ክፍሎች አመጹ መልክ ይዞ ህዝብ የስልጣኑ ባለቤት እንዲሆን የተቻላቸውን ቢያደርጉም ተደራጅቶና ታጥቆ የነበረው ወታደሩ ክፍልና ተባባሪዎቹ ስልጣኑን በቁጥጥራቸው ስር አደረጉ። በ17 ዓመት የፋሽስት አገዛዝ ዘመናቸው ምሁራኑን፣ አርበኛውን፣ ወጣቱን፣ አዛውንቱን ወዘተ ፈጁት። በመጨረሻም የህዝቡን አመጽ ከንቱ አስቀርተው አገሪቱን አራቁተው በየፊናቸው ተበታትነው ፈረጠጡ። ኢትዮጵያንም ለሌላ አገራት ፊ ቡድን አሳልፈው አስረከቧት። በአዲስ ጥርስ ለሚግጥ ለሌላ በላይ ሰብ አጋለጧት። ንጉሱን አስወግደው በጊዜያዊ ወታደራዊ መንግስት መሸጋገሪያ ሽፋን የነጠቁትን ስልጣን ለማደላደል ሲሞክሩ በዚህ መልክ የታቀደው ሽግግር ህዝብን ወደ ሌላ አምባገነንና ፈላጭ ቆራጭ አገዛዝ ይዳርጋል እንጂ ህዝብም ስልጣን ሊያቀዳጅ ወደሚችል ዴሞክራሲያዊ ሥርዓት አያሸጋግርም በማለት በወቅቱ ኢሕአፓና ሌሎች የለውጥ ኃይሎች ታግለዋል። ተገቢው የሽግግር ሂደት ጊዜያዊ ህዝባዊ መንግስት መሆኑንም በማሳየት ህዝብ በዚህ ዙሪያ እንዲታገል አድርገዋል። ኢትዮጵያ ከነበረችበት የፊውዳል ሥርዓት ወጥታ ወደ ዴሞክራሲያዊ ሥርዓት ልትሸጋገር የምትችለው በዚህ መንገድ ብቻ መሆኑ ግልጽ ነበር። ይህ ሳይሆን ቀርቶ የደርግ ፋሽስቶች የወታደራዊ መንግስት ህብረተሰባዊነት፣ ሳይንሳዊ ሶሻሊዝም ወዘተ ወደሚል ቅዠት ሂደው አገሪቱን የማህይም ቤተ ሙከራ አድርገዋትና አጥፍተዋት ጠፉ። ሁለት ሌላው የታሪክ ድንዛቤ የ1981 አንዱ ሁኔታ የፈጠረው ክፍተት ሲሆን በ1966 እስከ 67 ህዝባዊ ድልን የነጠቁት ወንጀለኞች ፈርጥጠው በሚሸሹበት ወቅት በተፈጠረው ክፍተትና ውዥንብር አሁንም አጋጣሚውን የራሳቸውን የግል ዓላማ ብቻ ለማሳካት አርፍጠው የተጠበቁ ጸረ ኢትዮጵያ ጎሰኞች በባዕድ ትዕዛዝ እየተመሩ የህዝቡን ድል ለመንጠቅ ችለዋል። ቀደም ሲል በነበሩት 17 ዓመታት አንዳችም ዝግጅት ሳይደረግ በመቅረቱ አድፋጭ ኃይሎች በትረስልጣኑን በቀላሉ ለመያዝ በቅተዋል። ለጥቅማቸው ካሰፈሰፉ የጸረ ኢትዮጵያ ኃይላት ትብብርንና እርዳታንም በገፍ አግኝተዋል። ኢትዮጵያን የሚወክል ድርጅት ቀርቶ ገለልተኛ ታዛቢ እንኳን ባልተገኘበት የለንደን ስብሰባ ተብየው አገራችንን በዘለቄታ መልኩ የሚጎዳ ውሳኔ አስተላልፎ ተደመደመ። ታጋይ ኢትዮጵያውያን ድርጅቶችንና ግለሰቦችን በማግለል በጸረ ኢትዮጵያ ኃይሎች በጥንቃቄ የተመረጡ ቡድኖችንና ግለሰቦች ተሳተፉበት የተባለው የአዲስ አበባው የሽግግር ጉባኤ በሻቢያና በወያኔ ሴራ አገር አፍራሽ ፕሮግራም አጽድቆ ተለያየ እንጂ ለኢትዮጵያና ለሕዝቧ የሚበጅ ውጤት አላመጣም። የኢስሙላው የሽግግር ጉባኤና ተከትሎ የመጣውም የሽግግር ወቅት ኤርትራን በመነጠል ኢትዮጵያን አዳከመ፣ ሕዝቧንም በጎሳ ከፋፍሎ ለአምባገነኑና ለዘረኛው የወያኔ ቡድን ጥቃትና ባርነት ዳረገ እንጂ ዴሞክራሲያዊ ሥርዓት እውን እንዲሆን አላደረገም። አሁንም የኢትዮጵያ ሕዝብ በዳግመኛ ጆሮው እየሰማ ዓይኑም እያየ ጥቃት ተፈጸመበት። ለ17 ዓመታት የተካሄደው ትግልና የተከፈለው መስዋዕት መና ሆኖ ቀረ። 3 የዛሬቱ ኢትዮጵያ የፖለቲካ መልክዓ ምድር ልክ ከ66ቱ የካቲት ጋር ተመሳሳይነት አለው። ተጨባጩና ህሊናዊ ሁኔታዎች ያንኑ ዋዜማ ያንጸባርቃሉ። አገሪቱ አሁንም ልክ እንደ ትላንቱ ባንድ አምባገነን አገዛዝ ስር ተማቅቃለች። ያሁኑ ከቀደምት አምባገነኖች የሚለየው ግን በምንም አይነት መስፈርት ቢለካ ለአገሪቷም ይሁን ለሕዝቧ ያልቆመ ጎሰኛ ቡድን መሆኑ ነው። ይህ መሠረታዊ ልዩነት እንደ ተጠበቀ ሆኖ ሌሎች ሁኔታዎች ከሞላ ጎደል የለውጥ ግብዓቶችን አዝለው በአገሪቱ ሰማይ ላይ ያንዣብባሉ። በምድር ላይ ያሉት ተጨባጭ ሁኔታዎች የሚከተለውን ያስነብባሉ። ከአስር ሚሊዮን ያላነሰ ሕዝብ የረሃብ ሰለባ ሆኗል። የኑሮ ውድነት ሰማይ ነክቷል። ለአብዛኛው ነዋሪም መሠረታዊ የሆኑ የኑሮ አቅርቦት የሕልም እንጀራ ሆነውበታል። ለድሃው ሁሉም ነገር አጥሮበታል። መኖር ያንገፈገፈው ዜጋ በብዛት በመሰደድ ላይ ነው። ብዛታቸው በትክክል በማይታወቅ እስር ቤቶች ውስጥ የሚማቅቀው የአገሪቱ ዜጋ በተለያዩ ማሰቃያ ቅጣቶች እየተንገበገበ ይገኛል። ወጣቱ በአደባባይ ይረሸናል። የአስቸኳይ ጊዜ አዋጅ በመታወጁ ጽልመተ ሲኦል በመላ አገሪቱ ሰፍኗል። ለመግደል ተኩስ የሚል አረመኔያዊ ቋሚ ትዕዛዝ የተሰጣቸው ወታደሮች በጅምላ ዜጎችን እየገደሉ ያሉበት ሁኔታ ውስጥ ነው ያለ ነው። በትላንትናዎቹ የመሬት ከበርቴዎች ቦታ ዛሬ የሀገር ሀብት ዘራፊዎቹ ወያኔዎች ተተክተዋል። ታይቶ በማይታወቅ ደረጃ ዛሬ ሀብታሞቹ የወያኔ አባላትና ተከታዮቻቸው ቢሊዮነሮች እየተባሉ ነው። በአንጻሩ ግን እልፍ አላፍ ዜጎች ብቻ ሳይሆኑ በብዙ ሚሊዮን የሚቆጠሩ ረሃብተኞች እንደ ቅጠል ይረግፋሉ። በዚህ ምክንያት መላው ሕዝብ የወያኔን አገዛዝ ተቃውሞ ቆሟል። ተቃውሞውንም ከነባቢት አልፎ በተግባር እየገለጸ ነው። በበርካታ የአገሪቱ ክፍሎች መሳሪያ ያነገቡ አማጽያን በትጥቅ ትግል ወያኔን እየተፋለሙ ናቸው። የዛሬ ወጣት ትውልድ እንደ ቀደምት ተራማጅና አገር ወዳድ ትውልድ የራሱን ታሪካዊ ግዴታ ለመወጣት መስዋዕት በመክፈል ላይ ይገኛል። በመሆኑም የነገዋን አንድነቷን የጠበቀችና እኩልነትን የምታስተናግድ ዴሞክራሲንና ነጻነትን የተላበሰች ኢትዮጵያን ለመረከብ እንደ ተዘጋጀ ያረጋግጣል። ይህም ብሩህ ተስፋን አንጸባራቂ በመሆኑ ሁሉም ዜጋ ትንሣኤ ኢትዮጵያን ለማየት በጉጉት እየተጠባበቀ ነው ቢባል ከእውነት የራቀ አይደለም። ዘረኛው አገዛዝ እንደ ተመኘውና እንዳቀደው አገሪቱን ለመሰነጣጠቅ ያለው ዕድል ተሰናክሎበታል። የዚህ ሁሉ ድምር ውጤት የወያኔን አገዛዝ ግብዓተ መሬት እያጣደፈው መምጣቱን ያረጋግጣል። ከዚህ በላይ የተዘረዘሩት አንኳር አንኳር የአገሪቱ ነባራዊ ሁኔታዎች በአንድ በኩል ሊመዘገቡ ቢችሉም ተጨባጩ የዓለም አቀፍ ሁኔታ ግን ከየካቲቱ 66 ዓመተ ምህረት ሁኔታ ጋር ሲታይ የተለየ ገጽታን ያሳያል። የዛሬቱ ዓለም በአንድ ልዕለ ኃያል እይታ ስር መሆኗን እንዲሁም ምዕራባውያን ሆኑ ተመጣጣኝ ኃይል ያላቸው ሌሎች አገሮች ጥቅማቸውንና ፍላጎታቸውን ከማስቀደም ውጭ ለሌላው ሕዝብ ግድ እንደሌላቸው ማጤን አግባብነት ይኖረዋል። ወቅቱ ለነጻነታቸው ለሚታገሉ ሕዝቦችና አገሮች አጋርና አማራጭ በማግኘት በኩል ያላቸውን እድል የሚያጠብ ከመሆኑም በላይ ለአምባገነኖች የተራዘመ ዕድሜ ምቹ ሁኔታን ፈጥሮላቸዋል። ይሁን እንጂ ሕዝብ በራሱ ተማምኖ ካለምንም እርዳታና ትብብር ድል አድራጊ የሆነበት በዓለም ታሪክ በተደጋጋሚ የተከሰተ በመሆኑ የኢትዮጵያ ሕዝብ ዓለምንም ድጋፍ በራሱ ኃይልና ጉልበት በሚያደርገው ትግልና በሚከፍለው መስዋዕት የነጻነቱ ባለቤት ሊሆን እንደሚችል ማንም ሊጠራጠር አይችልም። ይህ ኃላፊነትና ተግባር የታጋይ ድርጅቶችና የወጣቱ ትውልድ አይነተኛ ተልእኮ ነው። አምባገነንን ታግሎ በመጣል መንግስታዊ ስልጣን መውሰድ አስፈልጊና ወሳኝ ቢሆንም ከህዝባዊ አመጽ በኋላ ህዝብን የስልጣን ባለቤት ለማድረግ ቀድሚያ የሚሰጠው ጉዳይ ግን ህዝብን ማዕከል ያደረገና የሁሉንም ዜጋ ተሳትፎ ያካተተ ሁኔታ መፈጠር ሌላ አማራጭ የሌለው ብቸኛ መንገድ ነው። የሽግግር ወቅት መታለፍ የሚገባው የመጀመሪያ ምዕራፍ እንጂ የግብር ይውጣ መቆያ ሊሆን አይችልም። ይህንን መሰረታዊ ሐቅ ታሳቢ አድርጎ መታገል ለድል ዋስትና መሆኑ አያጠራጥርም። በሚፈጠሩት ግርግሮችና መስቀልቅሎች ወቅት የመንግስትን ስልጣን በመንጠቅና የሽግግርን ሂደት በስርዓት አካሂዶ ህዝብ በተሳተፈበት ዴሞክራሲያዊ ምርጫ መንግስት በመመስረት መካከል ያለው ልዩነት የጨለማና የብርሃን ያህል ነው። አኩሪ ታሪክና ባህል ያለውን ህዝብ ወክላለሁ የሚል ሁሉ አርቆ ተመልካች ባህሪ ከሌለው ለአገር ዘላቂ ጥቅምን የሚያስመዘግብ ውጤት አያመጣም። የአገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ ችግሮች ብቻ ሳይሆኑ የህልውናዋም ጉዳይ አሳሳቢ ደረጃ መድረሱን ጭምር ሁሉም ዜጋ አምኖበት ተቀምጧል። የመሰረታዊ ለውጥ መምጣት ጉዳይ ቅድሚያ ሊሰጠው የሚገባ መሆኑንም ማንኛውም ኢትዮጵያዊ ይስማማበታል። ለሽግግር ወቅት የሚሆን ዝግጅት ማድረግ የቅድሚያ መሆኑንም ይገነዘባል። ታዲያ አስፈላጊው ዝግጅት እየተደረገ ነውን? ለሚለው ጥያቄ ግን አስተማማኝ መልስ ለመስጠት አልተቻለም። ሀገራችን ወዳልታወቀ ሌላ አዙሪት የምትገባበት አደጋ አፍጦ አግጦ መጥቷል። የውጭ ኃይሎችም ይሆኑ የአገር ውስጥ የተቃዋሚ ድርጅቶች መሪዎችና ልሂቃን ወያኔ እየተንገዳገደ ነው ከሚል ግምት አንድ ነገር መደረግ አለበት ብለው በማሰብ የሰርገኛ መጣ በርበሬ ቀንጥሶ አይነት ጥድፊያና አሽቀድድም ውስጥ መግባታቸው በገሃድ እየታየ ነው። ጣምራ እይታዎችና አሰላለፎች በመሸረብ ላይ መሆናቸው ይነገራል፣ ይሰማል፣ ይታያልም። በአንድ በኩል የባዕዳንን ጥቅም አስከባሪ ቡድኖች፣ በሌላ በኩል የአገር ተቆርቋሪ ኃይላት በተጻራሪ ረድፍ ተሰልፈው ቆመዋል ማለት ይቻላል። ባዕዳኑ ኢትዮጵያን ማጣት የለብንም በሚል ስሌት ሲቆሙ ኢትዮጵያውያን ኃይሎች በበኩላቸው አገራቸውን ከሌላ ዙር ጥፋት ለመታደግ መቆማቸው የሚታበል አይደለም። ይህ አሰላለፍ ደግሞ ደርግ ወድቆ ወያኔን ለመተካት እንደታቀደው እንደ 1983ቱ የሎንዶን አይነት ስብሰባ ሊመጣ ይችላል በሚል ስሌት ውስጥ እንደተገባ ተቆጥሯል። ሁሉም የየራሱን ተሳትፎ ለማድረግ በተዋናኝነት እየተዘጋጀ እንደሆነ በያቅጣጫው የሚነፍሱት ወሬዎች መድረኮቹን ሁሉ እያጣበቡ ይገኛሉ። በየቦታው እየተካሄዱ ያሉት ውጣውረዶች የየቡድኖቹንና ጥቅሞቻቸውን በየግል ደረጃ ከማንጸባረቅ አልፈው ተርፈው መሰረታዊ ሁለንተናዊ አገራዊ ስትራቴጂያዊና ሁሉን አሳታፊ የሆነ የሽግግር ወቅት መሰናዶ ለማድረግ የሚያስችሉ አይደሉም። አንዱ ሌላውን ጠልፎ በመጣል አግልሎ በማስቀረት በዚህ ሂደት በሚከሰተው የፖለቲካ ትርፍ ያንበሳውን ድርሻ ለመውሰድ የሚደረግ እሽቅድምድም የህዝብና የአገር ዘላቂ መፍትሄን አያመጣም። ይልቁንም ለሌላ አለመረጋጋትና ብጥብጥ በር ከፋች ከመሆን አልፎ ተርፎ አገሪቱን ሌላ የአደጋ አዙሪት ውስጥ ይጨምራታል። ይህ ሁኔታ ከተፈጠረ ተጠቃሚ የሚሆኑት የሀገራችን ጠላቶች ብቻ ናቸው። ሲሸበር ገዳይ በሚል መርህ የሀገሪቱን እድል ወሳኞች እኛው ብቻ ነን፣ ምንስ የረባ ተቃዋሚ አለ ብለው በማመን በትዕቢት አነጋገር ተኮፍሰው ራሳቸውን የሀገሪቱ ብቸኛ መድህን አድርገው ይቆጥራሉ። ዛሬም እንደ ትላንቱ ባለቤት ያጣች ሀገር በመሆኗም እንደ አድራጊ ፈጣሪ ሆነው በኢትዮጵያ የወደፊት እድል የመወሰን ኃይል እንዳላቸው ይገምታሉ። ይህን ቢያደርጉ አይፈረድባቸውም። ለዚህ ክስተት መፈጠር ተጠያቂነቱ ከኛ ራስ አይወርድም። ምክንያቱም እኛ የራሳችንን የቤት ሥራ ሰርተን አገራችንን ማዳን አልቻልንምና። ታዲያ ባለቤቱ ያቀለለውን አሞሌ እንዴት ባለዳር ይቀበለው ይችላል? በ1983 ዓመተ ምህረት የነበረው ሁኔታ በአዲስ መልክ በአገራችን የፖለቲካ መልክዓ ምድር አዲስ ምዕራፍ ከፍቶ የኢትዮጵያ ጠላቶች ምኞታቸውን ለማሳካት ይችሉ ይሆናል። ይህን ስጋት በቁርጠኝነት ማስተናገድ ቢያዳግትም፣ በአንጻሩ ደግሞ በፖለቲካ ሂደትና እይታ ይህ ወይም ያ ሁኔታ ፈጽሞ ሊሆን አይችልም ወይም ይችላል ብሎ በእርግጠኝነት መደምደም አዘናጊ ሊሆን ይችላል። የፖለቲካ እውነታ በመሬት ላይ የሚታየውን መረዳት መቻል እስከሆነ ድረስ በአገራችን ያለውን የሚያንዣብበውን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ መስተጋብሮችን ያገናዘበ መፍትሄ መፈለግ የወቅቱ አንገብጋቢና አጣዳፊ ተግባር ሊሆን ግድ ይላል። በርግጥ የወቅቱ አጣዳፊ ብሔራዊ አጀንዳ የሽግግር ወቅት መሰናዶ እንደሆነ ማንም ሊከራከር አይችልም፣ ከወያኔና ከጫፋሪዎቹ በስተቀር። ይህን ሀቅ በመገንዘብ ይመስላል ዛሬ ሁሉም በየፊናው የስደት መንግስት፣ የአደራ መንግስት፣ ጊዜያዊ መንግስት፣ የዓለም አቀፍ ሽግግር መንግስት፣ የአስራ አንደኛው ሰዓት መንግስት፣ ዘውጋዊ የሽግግር መንግስት፣ የቅብብል መንግስት ወዘተ እያለ ሁሉም የሚሽቀዳደመው። የአገራችን ህዝብ ያሳላፊዎች ጋጋታ ድግሱን ያሳምረዋል ብሎ አያምንም። በከፍተኛ ትምህርት ተቋማት አካባቢ አንድ የሚነገር ቀልድ እንዳለ ይደመጣል። ይኸውም 11 ዲፕሎማዎች አንድ ዲግሪ አይመዝኑም አይሆኑም ነው። ኢትዮጵያን የቸገራት አሁን ከወደቀችበት የሚያድኗት ድርጅቶች ቁጥር ማነስ፣ የመንግስታቱ ድግስ ጉድለት፣ ያሳላፊዎች ሽር ጉድ እጥረት፣ የውጭ ባዕዳን መንጎራደድ አለመከሰት ወዘተ አይመስልም። ችግሩ የልጆቿ አለመተባበር እንደሆነ ተደጋግሞ የሚነገር ሆኗል። ይህ ተግዳሮት ካልተወገደና ለትብብሩ ቅድሚያ ካልተሰጠው ሌላውን ዝርዝር ማሽጎድጎዱ አንድ ምዕራፍ መንገድ አያስኬድም። ተቀዳሚ ጉዳይ ታጋይ ኃይሉ ክንዱን አስተባብሮ ስር ሰዶና ተጠናክሮ ያለውን ኃይል ከስልጣን ማስወገድ ሲሆን፣ ይህን ተግባር ማከናወን ከተቻለ ተገቢ ትክክለኛና ህዝባዊ የሆነውን የሽግግር ወቅት እውን ማድረግ ብዙ የሚከብድ አይሆንም። በሁሉም ዘንድ ቅን ፍላጎትና እምነት ካለ በውይይትና በድርድር በሚደረግ ስምምነት የሽግግር ጉባኤ ማድረግም ሆነ የሽግግር ሰነድ ማዘጋጀት ይቻላል። በኢህአፓ በኩል ይህ እንዲሳካ ከልብ የሚጥር መሆኑን በተደጋጋሚ ገልጿል። ስልጣን የህዝብ ወደሚሆንበት ስርዓት ለመሸጋገር የሚከተሉት ፍሬ ነገሮች መሰረታዊ ናቸው ብለን እናምናለን። አንድ በዝግጅቱ ያገባኛል የሚለው ሁሉ ከመጀመሪያው አንስቶ ተሳታፊ ሊሆን ይገባል። ሁለት የኢትዮጵያ አገራዊ ሉዓላዊነት የዜጎቹ አንድነትና ነጻነት እንዲሁም የህዝቡ እኩልነት ለድርድር መቅረብ አይኖርበትም። ሶስት ዴሞክራሲያዊ ስርዓተ መንግስት መተኪያ ሊኖረው አይገባም። ከላይ ካንድ እስከ 3 በተጠቀሱት መሰረታዊ ጉዳዮች ላይ ከመስማሙ ጋር ይሃባ አብሮ ለመስራትና ለመተባበር መንግስቱም ዝግጁ መሆኑን እየገለጸ በአሁን ወቅት የዘረኛና ያምባገነን ስርዓትን ከስሩ ለመገርሰስ በህብረት ትግላችንን እናፋፍ በማለት ጥሪውን ያስተላልፋል። ሰፊው የኢትዮጵያ ህዝብ ያቸንፋል።
እባብን በንጭጩ በዚህ መልክ ርዕስ አንቀጽፎ የአጼው አገዛዝ በተማሪዎች ላይ እርምጃ እንዲወስድ የወተወተው ጋዜጠኛ ውሎ አድሮ በሰው በላው ድርግ ተይዞ ለፍርድ ሳይቀርብ ተረሽኗል። ዋጋውን አገኘ ብለን ባንዋርቅም ከነገረ ቀደሙ ይሻል ነበር በእርግራሙ ማለታችን ግን አልቀረም። ዛሬም የባጡን የቆጡን ሲቀባጥሩና ሲጭሩ የሰማያትን ታሪክ የሚያቆሽሹት መጨረሻቸው ከቶም የሚያምር እንደማይሆን እርግጠኞች ነን። የቀይ ሽብር ወንጀለኞች ሳይቀሩ ወደ አዲስ ሹም ጫማ ስር ሲወድቁ እባብን ጊዜያን ሰጥም በንጭጩ መስሱን መስጠትን መርጠናል ለምንለው ሁሉ የሚያሰሙት ውግዘት በመጠኑም ቢሆን ከነሱ ብዙ አልጠበቅንምና ሳያስገርመን አልቀረም። ወንጀልን ከስሩ መንቀል ነው መፍትሄው። ወንጀልን በዝምታ ተቀብሎ ሰለባውን በመለስተኛ ደረጃ ለመታደግ መጣሩ ፋይዳ ቢስ ነው ባንልም ምንም ዘላቂ መፍትሄ አያመጣልንም። ወያኔ ህዝብን በመከፋፈልና አማራውን ነጥሎ በማጥቃት ፖለቲካዊ ገፋበት ሲሆን ከሸዋም ከቤኒሻንጉልም ወዘተ የተፈናቀሉ አማራዎችን በገንዘብ መርዳቱ ደግ ቢሆንም ዋናው ትኩረትና ግዳጅ ግን አፈናቃዩን አገዛዝ መጣል ማስወገድ መሆን ይገባዋል። አፈናቀሉን ጎዱን ተጫወቱብን ብሎ በግማሽ አፍ ሲለፈፍ በቀሪው ደግሞ የወያኔን ሹማ ሞገስን
ما ودس كتازة ينقر علمو والشراشونو تفتونال مالتنو قفو يكتل ابنال فن كلام قديام اتاكفلاتشن يوانال قماش مليون لجوش منقد عدارينا يارران بالم دتاتاكي هونو باللبت هلس سوستريج بقود دي فتشا عنسان بميل مفتيه ستو مصلو مقربم عاوات تام لنقرو بقود دي فتشا نقد وياني بزو مليون دولار اسقبتوال እባብን በንጭጩ ገና ሊከፈከፍ ሲያቆፈቆብ ማጥፋት እንጂ ተፈልፍሎና ተበራክቶ ጊዜ አግኝቶ ተደላድሎና ፈጥሞ ሲገኝ አይደለም። የወንጀልን ምንጭ የወያኔን አገዛዝ መደርመስ እንጂ ላያችን ላይ ቅርንጫፎች ካወጣ በኋላ ልንነቅለው መጣሩ አያዋጣም። በተለይ ልንደመሰሰው ስንል ውላጁን አዲስ ብሎ በላያችን አስፍሮ ሊገዛን ሲራወጥ በዚህ ወሳኝ ወቅት ለባቦቹ ጊዜ ከሰጠን ውድቀት በራሳችን ላይ ማለታችን መሆኑ ማወቅ አለብን። መሰረታዊ ቁጭታችንና ንዴታችን ለምንስ ወያኔና ጭፍሮቹ ህዝብን ያፈናቀላሉ የሚለውን የሚመለከት መሆን አለበት እንጂ ተፈናቃዩን ለምን አረዳንም የሚለው ሊሆን አይችልም። ሁሉም የፖለቲካ ስረኞች ለምን አልተፈቱም ነው እንጂ እገሌን ከፈታ ይበቃናል ሊሆን አይችልም። ነገሮችን ከሰረ መሰረታቸው ከማጠየቂያቸው ከዋናው ምክንያታቸው ጋር አቆራኝተን ማየትና በዚህ መልኩ መፍትሄን መሻት እንጂ ህዝባዊ መንግስት ላልነው የጥገና የወያኔ መንግስት ሲሉን እሰየው ማለቱ ቢጠበቅብን አይገባም። መሰረታዊ ለውጥ እውንስኪሆን ትግልን መቀጠል ግዴታ የሚሆነውም ለዚህ ነው። የወገኑ መከራ የማይሰማው ህሊና ቢስከሃዲና ባንዳ ብቻ ነው ወይም የዘንድሮቹ ከንቱ ዶክተሮችና ፕሮፌሰር በሉን አድርባዮች። ንጹህ ዜጋ አማራ ሆንክ በሚል መሰረት ብቻ ከቀየው ሲፈናቀል ህፃናት ለከፍተኛ ስቃይ ሲደረጉ አይንን ጨፍኖ አፈናቃያቸውን ማወደስና መደገፍ የወንጀሉ ተባባሪ ከመሆን ሌላ ምንም ትርጉም የለውም። የባህር ዳር ተማሪዎችና ወጣቶች ገንዘብ አዋጥተው ለተፈናቃዮች አማሮች ገንዘብ መስጠት ሳይሆን ዋናው ግዳጃቸው ጀምረውት የነበረውን ጸረወያኔ ትግል ማፋፋምና ይህን አረመኔ አገዛዝ ለማውደም መጣር ነው። የቆሰለ በርግጥ መታከም አለበት፣ ግን ዋናው ጉዳይ ያቆሰለውን በቁጥጥር ስር ማዋል ነው። ደግሞ ይተኩሳልና እንደገና ያፈናቀላልና ከወንጀሉ አይቆጠብምና። ተንኮላ ያልቀበቱ ወያኔ ንጉስ እንደምሆን ከልጅነት የተነግሮኝ ነበር የሚል ጥራዝ ነጠቀን ንምላሱን ስሎ በጠቅላይ ሚኒስትር ቦታ ሲሾምብን ቀደምም ኃይለ ማርያም የሚባል መጋዣ አሰማርቶ ነበር። ከህዝብ ጎራ እልልታና ጊዜ ስጦት የሚሰማ ባልሆነ ነበር። የወያኔን ተንኮል በጊዜ ተረድቶ ማክሸፍ ያስፈልጋል በሚል ነክቶ የመጠበቅ ግዴታ በሚል ርዕስ በነሐሴ 1986 የሚከተለውን ጽፈን ነበር። ከጊዜ ወደ ጊዜ የቅጥፈት ክብረ ወሰንን እየጣሰ አንድ መጥፎ ድርጊት ወደ ሌላ አስከፊር ብቻ እየተሸጋገረ ያለው ወያኔ ያ የምናቀውን ድሮም የጠላነውን ዛሬም የምናወግዘውን አረመኔያዊ አጥፊና አምባገነናዊ ገጽታውን በይፋ እያሳየ ነው። የወያኔ አመራር በሽብርና ጥፋት ተሰማርቶ ከስልጣን የደረሰ ስነ ምግባርና ሰብአዊ ርህራሄ የጎደለው ቡድን በመሆኑ ከዚህ አጸያፊ መንገድ ሌላ መፍትሄ አይታየውም። የስልጣን ማጠየቂያው ኃይል ነው። ሌላው ሁሉ የይስሙላ ምጃ አፍአዊ ወቅታዊ ታክቲክ በሚል ተጠቃሎ የሚቀርብ ነው። የወያኔ መሪዎች ጸረ ህዝብ ሽብር እየሰፋ የሚሄድ እንጂ የቀነሰ አይደለም የምንለውም ለዚህ ነው። የወያኔ ሽብር ባንድ በልኩ ባለው ግድያና አፈና ይከሰታል። ሌላው ገጽ ምስጢራዊነትን ያካተተ ነው። ገድሎ ተቃዋሚን መክሰስ ወዘተ ወያኔ የተካነበት ሌላው ተንኮል ነው። ነክቶ መጠበቅ ስንል የወያኔ አመራርን ተንኮል ሸርና መሰሪነት ምን ጊዜም ባለመርሳት ወያኔ በሰርጎ ገቦች ቅጥረኞችና በሚቆጣጠረው መገናኛ ብዙሃን አማካኝነት ያወናበት ሲጥር ውጅንብር ሊነዛ ሲሞክር ተቃዋሚ ኃይሎችን ሊከስ ሊወነጅል ሲራወጥ ልናውቀበት ይገባል ለማለት ነው። የወያኔ ቀውስ እየጨመረ በሄደ መጠን የወያኔ አመራር በለመደውና በሚያውቀበት የይፋና የሽብር እርምጃ በስፋት መሰማራቱ አይቀሬ ነው። የጥቅሱ መጨረሻ ዛሬም ከዚያ ቋም የቀነሰው ምንም ነገር የለም። የህዝብ ጥያቄ መመለስ ወይም ፍላጎት ማክበር ለወያኔ መቼም የማይቻለው ነውና ማወና በጃውን ብቅ አድርጎ ያድርባይ ጥርቅሞችን አሰማርቶ ከቀን ወደ ቀን በተናገረ ቁጥር ትዝብት አትራፊ መልበሉን ጠቅላይ ሚኒስትር ብሎ ሾሞብን ተጨፈኑ ተሞኙልኝ እያለንም ነው። የሚያስቆጣና የሚያዘለል ልጥ አይደለም። ልጥ መስሎ በርግጥም መርዛማ ተናዳፊ የወያኔ ባብ ነው። ወያኔ ነው። እነሱ ሲያጌጡ እኛ ብንራቆት አሰረሽ ምቻቸው ለኛ የመርዶለት ቢሆን ጠቅበው ሲያገሱ የረሃብና ጠኔ ጅራፍ ቢጠብሰን አገር የሚሉትን ሲያለሙ አገራችንን ሲያጠፉና ለባዕድ ሲሰጡ ሰምና ፈትል አልዋሃድ ብለውን ጨለማው ሲያፍነን ህይወት ለምንለው የምንሰጠው ትርጉም መቃረኑ ተቃራኒና ጠላቶች መሆናችን የሚጠበቅ ነው። ወያኔ የኢትዮጵያ ጠላት የአማራው በተለይ ጠር ሆኖ የባጀ ኃይል ከሱልጣን በትግል ሳይወርድ መቼም ቢሆን መች ለኢትዮጵያና ለህዝቧ የሚበጅ አቋም ሊይዝ እንደማይችል የታወቀ ነው። ከወያኔ ጉያ የወጣው ጠቅላይ ሚኒስትር ዜጎች ሊሰሙ የሚፈልጉትን በከፊልም ቢሆን ቢያንበለብል አፈጮማነቱ ይዘቱና ቃና ወያኔ ነው። 100% ኢትዮጵያ ብሎ ሲለፈልፍ አማራው በቀጣዩ እየተፈናቀለ ነው። ሳውዲ አረቢያ ሄጂ እስረኞች አስፈታው የሚለን ቂሊንጦ ዘዋይና ትግራይ ሄዶ ለአመታት ሲየል ሲቀበሉ የቆዩ ወገኖቻችንን ሊያስፈታ አልቻለም። የሱዳኑ በሽርጋ ሄጂ እስረኛ አስፈታው ሲል ሱዳን ስለወሰደው የቋራ መሬታችን ትንፍሽም ሳይል ተመልሷል። ትግራይ ሄዶ ስለ ወርቅ ዜግነት ሲቀባጥር ስለ ወልቃይት ማንነት ግን ደፍሮ መናገርም አልተቻለውም። ሁሉን አዋቂ ነኝ በሚል ቅኝት የባጤ ቆጡን ሲለፈልፍ የሰርቶ አደሩን የደሞዝ ጭማሪ ጥያቄ፣ የኑሮ ውድነት መቀነስን ጥያቄ፣ የሙስና ማቆምና የፍትህ ጥያቄ ግን ሊመልስ አልቃጣም። ወደድኳቸው የሚላቸው ሱዳኖች ከለምፋዲ ይላሉ። እርባናቢስ ልፈፋ አልፎም ጉንጭ አልፋ ማለታቸው ነው። ቃል ባዶ፣ ቃል ገለባ፣ ቃል ከንቱ፣ እባብን በንጭጩ። ትግላችን ተፋፍሞ ይቀጥል።